ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ በ21፣ 25 እና 31 ሜትር ባንዶች የሚያስተላልፈውን ፕሮግራም አሁን ጀመረ።
እናንተና 5 ሰዓት ላይ መሰባታዎች የሆነ ፋኖ ባል ነው ብለው ክትትል ያደርጉ ልጅን ይዘው ወደ ነፍስ ካምፕ ይዘው ሲሄዱ ወጣቶች ድንገወረወሩ። መጨረሻ ላይ ኮሎኔሉም በግዛ ሲመጡ አንድ ሁለት ወታደሩ ልጆች ሲመጣቸው፣ ያው ልጆች አራት ልጆች አሁን ባህር ዳር ሆስፒታል እየታከሙ ነው ሪፈር ተብለው፣ አንድ ሴት ሞታለች።
በደቡብ ወሎ ዞን መካነ ሰላም አስተዳደር የመንግስት ኮሙኒኬሽንስ ጽህፈት ቤት ቡድን መሪ አቶ አረጋ አህመድ ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በጋምቤላ ክልል አያሌዎች የተገደሉበት የብሔር ግጭት የመንግስት ትኩረት እንደሚሻ ኢሰመኮ አሳሰበ። በዚህም ላይ ዝርዝሩ ደርሶናል፣ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችም ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሰኞ ሐምሌ 17 2015 ዓ.ም የሰዓቱን የዓለም ዜና የሚያሰማን እንግዲህ ወልዴ፣ የቴክኒክ አቀናባሪዋ ብርሃን ኃይሉ ናቸው። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በድጋሚ እንደምናመሻችሁ፣ ዜናውን ማሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ በሶማሊያ አጥፍቶ ጠፊ ባደረሰው ጥቃት ቢያንስ 20 ሰዎች መገደላቸው፣ በሱዳን አውሮፕላን ተከስክሶ 9 ሰዎች መሞታቸው፣ እንዲሁም በጋና 1 ሚሊዮን ዶላር ከቤታቸው የተሰረቀው ሚኒስትር ተያዙ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በደቡብ ወሎ ዞን መካነ ሰላም ከተማና በሰሜን ወሎ ዞን ወልዲያ አካባቢዎች በመከላከያና በታጠቁ ኃይሎች መካከል ተደረገ በተባለ የተኩስ ልውውጥ 3 ሰዎች እንደሞቱ የሆስፒታል ምንጮች አስታውቀዋል። ጉዳት ከደረሰባቸው መሃል ሲቪሎችና የመንግስት የጸጥታ ኃይሎች እንደሚገኙባቸው ምንጮቹ ተናግረዋል። የወልዲያ ከተማ አስተዳደር መንግስት ኮሙኒኬሽን መምሪያ በበኩሉ የነበረው የተኩስ ልውውጥ ሳይሆን የተኩስ ድምጽ ነው ብሏል። አድማጮችን ጉዳይ በተመለከተ ከዜናው ቀጥሎ በሚቀርበው አብይ ርዕሳችን እንመለስበታለን። በሶማሊያ አንድ አጥፍቶ ጠፊ ዛሬ ማለዳ በአንድ ወታደራዊ አካዳሚ ላይ አድርሶታል በተባለ ጥቃት ቢያንስ 20 የሚሆኑ ወታደሮች መሞታቸውን የቪኦኤ ምንጮች ተናግረዋል። ጥቃቱ የተፈጸመው ጃሊሲያድ በተባለው ወታደራዊ አካዳሚ ውስጥ የሚገኙ ወታደሮች ከቁርስ በኋላ ተሰልፈው ሳለ ነው ተብሏል። በጉዳዩ ላይ እንዲናገሩ ፈቃድ እንዳልተሰጣቸው የገለጹና ስማቸው እንዲጠቀስ ያልፈለጉ ወታደራዊ ባለስልጣን ለቪኦኤ እንደተናገሩት በጥቃቱ በደርዘን የሚቆጠሩ ወታደሮችም ተጎድተዋል። አንዳንዶቹም ለሕይወት አስጊ ሁኔታዎች ውስጥ እንደሚገኙ ምንጩ ጨምረው ገልጸዋል። አልሻባብ ለጥቃቱ ኃላፊነት እንደሚወስድ በቴሌግራም መልእክት አስታውቋል። አጥፍቶ ጠፊ አባሉ 73 የሚሆኑ ወታደሮችን ገድሎ 124 ደግሞ ማቁሰሉን ቡድኑ ቢገልጽም የሟቾቹና የተጎጂዎቹ ብዛት በገለልተኛ ወገን አልተረጋገጠም። ጥቃት አድራሹ ወታደራዊ ልብስ ለብሶ እንደነበርም ታውቋል። በጥቃቱ ኢላማ የሆነው ብርጌድ በእንደ አውሮፓን አቆጣጠር 2017 በአፍሪካ ከፍተኛ ቁጥር ያላቸውን ሰዎች በገደለውና በሞቃዲሹ በደረሰው የሽብር ጥቃት 600 የሚሆኑ ሰዎች መገደላቸውን ተከትሎ ሰለባዎችን ለማሰብ የተቋቋመ ብርጌድ ነው። የቻይና ኮሚኒስት ፓርቲ የውጭ ጉዳይ ቢሮ ኃላፊ የሆኑት ዋንግ ይ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እንዲሁም ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በሳምንቱ መጨረሻ ተገናኝተው መነጋገራቸው ታውቋል። የኮሚኒስት ፓርቲው የፖሊት ቢሮ አባልም የሆኑት ዋንግ ይ ደቡብ አፍሪካ ላይ በሚደረገው የብሪክስ ስብሰባ ላይ ለመገኘት በሚያቀኑበት ወቅት እግረ መንገዳቸውን ወደ ኢትዮጵያ ጎራ እንዳሉ የቻይናው ማዕከላዊ የቴሌቪዥን ጣቢያ ሲሲቲቪ በዘገባው አመልክቷል። ኢትዮጵያ ብሪክስን ለመቀላቀል ባለፈው ወር መጠየቋ ይታወሳል። ቻይና ለራሷ የሚስማማውን የልማት ጎዳና አጥብቃ በመያዝ ያስመዘግበችው የኢኮኖሚና የማኅበራዊ እድገት ለሌሎች አዳጊ ሀገራት ምሳሌ ሆነዋል ሲሉ ጠቅላይ ሚኒስትር አብይ መናገራቸውን ዘገባው አመልክቷል። ኢትዮጵያ ችግር በገጠማት ወቅት ሁሉ ቻይና ጠንካራ ድጋፍ በማድረግ ወዳጅነቷን አሳይታለች ሲሉ አክለዋል ጠቅላይ ሚኒስትሩ። ሁለቱ ሀገራት በበርካታ መስኮች ትብብር እንደሚያደርጉ ያወሱት ዋንግ ይ አግራቸው የኢትዮጵያን መልሶ ግንባታና ኢኮኖሚያን ለማንሰራራት የምታደርገውን ጥረት እንደሚደግፉ ተናግረዋል። ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ባደረጉት ቆይታ ኢትዮጵያ ሉዓላዊነቷን እና የግዛት አንድነቷን ለመጠበቅ የምታደርገውን ጥረት ቻይና እንደምትደግፍ ዋንጊ አስታውቀዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። በምስራቅ ሱዳን አንድ የህዝብ ማመላለሻ አንቶኖቭ አውሮፕላን ተከስክሶ 4 ወታደሮችን ጨምሮ 9 ሰዎች መሞታቸውን አገሪቱ ሰራዊት አስታውቋል። አንድ ህፃን ግን ከአደጋው መትረፉን ሰራዊቱ ጨምሮ ገልጿል። አደጋው የደረሰው በሰራዊቱና በፈጥኖ ደራሽ ኃይሉ መካከል የሚካሄደው ውጊያ 100ኛ ቀኑን በያዘበት ወቅት ነው። ግጭቱ በሚሊዮኖች የሚቆጠሩ ሰዎችን አፈናቅሏል። ጦርነቱ 100 ቀን ሞላው። በህይወትና በመሰረተ ልማት ላይ ከፍተኛ ጉዳት አድርሷል። ከዚህ የከፋው ቀን ግን ከፊታችን ተደቅኗል ሲሉ በሱዳን የኖርዌይ ስደተኞች ምክር ቤት ኃላፊ የሆኑት ዊሊያም ካርተር ለአሶሲየትድ ፕሬስ ተናግረዋል። ጦርነቱ በአጠቃላይ ቀጠናውን የማውደም አቅም አለው ሲሉም ተደምጠዋል ኃላፊው። ዶዋላ በተሰኘችው የካሜሩን የንግድ ማዕከል ከተማ አንድ ህንጻ ተደርምሶ እስካሁን 33 ሰዎች መሞታቸው ሲታወቅ 21 የሚሆኑት ደግሞ ጉዳት ደርሶባቸዋል ሲሉ የአካባቢው ባለስልጣናት ለኤኤፍፒ ዜና ወኪል ተናግረዋል። ባለ 4 ፎቅ ህንጻ በሌላ የመኖሪያ ህንጻ ላይ ቅዳሜ ሌሊት እንደወደቀ ሲታወቅ የአደጋ ሰራተኞች ዛሬ ሰኞም ከፍርስራሹ ውስጥ በህይወት የተረፉ ሰዎች ይኖሩ እንደው ለማግኘት ፍለጋ ላይ ናቸው። በእንዳረፋን አቆጣጠር 2016 በተመሳሳይ ሁኔታ በደረሰ አደጋ 5 ሰዎች መሞታቸውንና ይህም በግንባታ ደንቦች መጣስና ደካማ የጥገና ስራዎች ምክንያት ነው ሲሉ ባለስልጣናት ተናግረዋል። የሀገሪቱ ፕሬዝዳንት ፖል ቢያ በከተማዋ ደረጃቸውን ያልጠበቁ ህንጻዎች እንዲፈርሱ ትዕዛዝ አስተላልፈዋል ተብሏል። በመጨረሻም በጋና 1,000,000 ዶላር ጥሬ ገንዘብ በቤት ሰራተኞቻቸው ተሰርቋል መባሉን ተከትሎ በሳምንቱ መጨረሻ ስልጣናቸውን የለቀቁት ሚኒስትር በሙስና ተጠርጥረው ዛሬ በቁጥጥር ስር መዋላቸው ታውቋል። የጽዳት ሚኒስትር የሆኑት ሲሲሊያ አቤና ዳፓ ያንን ያህል ገንዘብ እንዴት ቤታቸው ሊገኝ ተቻለ በሚል ተቃዋሚ ፓርቲው ሰዎች ጥያቄ አንስተዋል። ሙስናና ከሙስና ጋር የተያያዘ ወንጀል ሳይፈጽሙ አይቀርም በሚል ጥርጣሬ ሚኒስትሯ በቁጥጥር ስር መዋላቸውን ልዩ አቃቤ ሕግ አስታውቋል። ሚኒስትሯ የተያዙት የፕሬዝዳንት ናና አኩፎ አዶ መንግስት ሀገሪቱን የገጠማትን የኢኮኖሚ ቀውስ ለማስተካከል በሚጥርበትና ከዓለም አቀፉ የገንዘብ ተቋም IMF 3 ቢሊዮን ዶላር ብድር በሚሻበት ወቅት ነው። ከሚኒስትሯ መኝታ ቤት ከ1,000,000 ዶላሩ በተጨማሪ 300,000 ዩሮ እና በሚሊዮን የሚቆጠር የአገሪቱ ጥሬ ገንዘብ ወስደዋል የተባሉ የቤት ሰራተኞች የስርቆት ክስ እንደተመሰረተባቸው የኤኤፍፒ ዘገባ አመልክቷል። አድማጮች፣ ለምሽቱ ለዜና የተመደበው ጊዜ በዚሁ ተፈጽሟል። ከቅርብ ክፍለ ጊዜ ጋር አብራችሁ እንድትቆዩ የጋበዝኩ፣ መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ሐምሌ 17 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የድምፅና ምስል አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የማኅበራዊ ዝግጅቶች አሰናጃችን አባየሁ ገበያው ናት። ዚነብ መሐመድ ደግሞ የቀጥታ ድምፅና ምስል አቀናባሪያችን ናት። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እንበል።
ራስን የመግደል ሀሳብ ሳርፍና የድብርት መድኃኒቶች አንዳንድ ጥናቶች ላይ አብረው ተገኝተዋል። በተለይ ይሄ ሞርታሊቲ የስታቲስቲክስ ቢሮዎች ሪፖርት በሚያደርጉት ነው። ሁለት ነገሮች አንድ ላይ አሉ ማለት አንዱ አንዱን ፈጠረ ማለት አይደል።
በልማዱ አነጋገር የመደበት ህመም በመባል የሚታወቀውን በእንግሊዝኛው አጠራር ዲፕሬሽን የሚባለውን በሽታ ለማከም የሚሰጡ መድኃኒቶች ራሳቸው ራስን የማጥፋት ዝንባሌ ያባብሳሉ የሚለውን አስተያየት ትክክል ነው ወይ በሚል ለቀረበ ጥያቄ ከባለሙያው የተሰጠ ማብራሪያ የተወሰደ ነበር የሰማችሁት። ሙያዊ ማብራሪያውን የሰጡን ፕሮፌሰር ዮናስ እንዳለገዳ ናቸው። በሁለተኛው አጋማሽ በሐኪሙን ይጠይቁ ቅንብራችን ይመለሳሉ። አሁን ሰዓቱን አግረጽ በሰሜንና ደቡብ ወሎ ከተሞች የተኩስ ልውውጥ የሞትና አካል ጉዳት አደረሰ። በደቡብ ወሎ ዞን መካነ ሰላም ከተማና በሰሜን ወሎ ዞን ወልዲያ አካባቢዎች በመከላከያና በታጠቁ ኃይሎች መካከል ተደረገ በተባለ የተኩስ ልውውጥ 3 ሰዎች እንደተገደሉ የሆስፒታል ምንጮች አስታውቀዋል። ጉዳት ከደረሰባቸው መካከል ሲቪሎችና የመንግስት የጸጥታ ኃይሎች እንደሚገኙባቸውም ምንጮቹ ተናግረዋል። የወልዲያ ከተማ አስተዳደር መንግስት ኮሙኒኬሽን መምሪያ የነበረው የተኩስ ልውውጥ ሳይሆን የተኩስ ድምጽ ነው ይላል። መስፍን አራጌ ዝርዝሩን ይዟል።
በደቡብ ወሎ ዞን የመካነ ሰላም ወረዳ ኗሪ ትናንት ከሰዓት በፊት የመከላከያ አባላት አንድ የፋኖ አባል በቁጥጥር ስር ለማዋል ሙከራ ማድረጋቸውን ተከትሎ እርምጃውን ከተቃወሙ የከተማ ኗሪዎች ጋር ግጭት መፈጠሩን ጠቁመዋል።
ይቆሰላል፣ ይሞታል፣ እንደገና ደግሞ አሁን ተኩስ ይሰማል። በስተምዕራብ አካባቢ ከአባይ አካባቢ
ምን አይነት ሰዎች ይሆኑ የቆሰሉ የሞቱት?
ቀን ስራ ቢሰሩት እንደገና ደግሞ እንደኛይቱ ሴቷ ከቤተ ክርስቲያን ስትወጣ ሞታለች። ሴተም ትባላለች። ጠላሻት በዝቅተኛ ኑሮ ደረጃ የምትተዳደር ነው። የቆሰለ ደግሞ አንድ መከታማር የሚባል ልጅ አለ። የግብርና ባለሙያ ነው። ከባድ የመቁሰል አደጋ እንትን ብሎበታል።
በመካነ ሰላም ሆስፒታል ውስጥ የሚሰሩና ስማቸውን ያልገለጹ የጤና ባለሙያ
12 አካባቢ ቁስለኛ፣ አንድ ደግሞ ህይወቶች ማለት ነው። 4 ሪፖርተር ነው።
ጉዳት የደረሰባቸው በምን ይሆን?
የከተማ አስተዳደሩ መንግስት ኮሙኒኬሽን ጽህፈት ቤት የሚዲያና ህዝብ ግንኙነት ቡድን መሪ አረጋ አህመድ ለአንድ ሰው ሞትና ለሌሎች አካል ጉዳት ምክንያት የሆነውን ክስተት ሲያብራሩ፣
ትናንትና 5 ሰዓት ላይ መከላከያዎች የሆነ ፋኖ አባል ነው ብለው ክትትል ሲያደርጉ ልጁን ይዘው ወደ እነሱ ካምፕ ይዘው ሲሄዱ ወጣቶች ድንጋይ ወረወሩ። መጨረሻ ላይ ኮሎኔሩን በድንጋይ ሲመቱት አንድ 2 ወታደሮች ልጆች ሲመቷቸው፣ ያው ልጆቹ 4 ልጆች አሁን ባህር ዳር ሆስፒታል እየታከሙ ነው ሪፈር ተብለው አንድ ሴት ሞታለች።
ስማቸውን ከመግለጽ የተቆጠቡት ሌላው አስተያየት ሰጪ ግጭቱን ተከትሎ በከተማዋ አለመረጋጋት ተፈጥሮ እንደነበር ጠቁመዋል።
ብዙ ተሳቢዎች ማዳበሪያ ከጎጃም አራክፎ የሚመለሱ የኮካኮላ ምርት ነው እንትን ያሉ መኪኖች በቃ በመስመር ታግተዋል። እንቅስቃሴ የለ፣ የባጃጅም የትራንስፖርትም አገልግሎት የለ። ከደሴም የሚመጡ ጭነው የሚመጡ መንገድ ከወታደር ካምፕ ካለበት 5 ኪሎ ሜትር ርቀት ላይ ይወርዳሉ። የአገር መከላከያ 2 ኪሎ ሜትር ራዲየስ ከደሴ መስመር የሚገባውን አያስገባም። ህብረተሰቡ በእግሩ መንገድ ወደ 5 ኪሎ ሜትር ርቀት እየወረደ ወንዝ አለ፣ ትልቅ ወንዝ ቦረዳ የሚባል በዛ በእግሩ እያዝለው ሴቶች በቃ ያንን ወንዝ ሞልቷል። ደግሞ አሁን ክረምቱ በጣም ከባድ ስለሆነ እየተንገላታ ነው።
በእግራቸው ነው የሚገቡት ወደ መካነ ሰላም?
አዎ፣ በእግር ነው የሚገባው።
በተለይም ትናንት እሁድ ሐምሌ 16 ቀን 2015 ዓ.ም በመቅደላ ዩኒቨርሲቲ የመካነ ሰላም ካምፓስ የምረቃ ስነስርዓት እየተካሄደ ስለነበር ክስተቱ በተመራቂ ተማሪዎችና ቤተሰቦቻቸው ላይ አለመረጋጋት ፈጥሮ ማለፉን ገልጸዋል። የከተማ አስተዳደሩ መንግስት ኮሚኒኬሽን አመራር ትናንት ከነበረው ግጭት በኋላ ዛሬ አንጻራዊ ሰላም በከተማ እንደሚታይ፣ የተሽከርካሪዎች እንቅስቃሴ እንደተጀመረና የመንግስት ተቋማት በስራ ላይ እንደሚገኙ አብራርተዋል።
የሃይማኖት መሪ ከትናንት ጀምረው መከላከያ ኃላፊ ጋር ተወያይተው የታፈኑ ልጆችን ማስለቀቋቸዋል። ዛሬ ከነጋ እንደዚህ ሀገር ሽማግሌዎችና የሃይማኖት መሪዎች ከአመራሮች ጋር እንዴት ነው ህብረተሰቡ ጋር መግባባት ያለብን በሚል ሲወያይ ቆይተዋል። አሁን ያለው አጠቃላይ ሁኔታ በጣም ደህና ነው ከነጋ።
በተመሳሳይ ሁኔታ ከትናንት ወዲያ በወልዲያ ከተማ ከምሽቱ 3 ሰዓት በኋላ በተቀሰቀሰ ተኩስ ሰዎች በሞታቸውንና አካል ጉዳት መድረሱን የከተማዋ ነዋሪዎች ገልጸዋል። ስማቸውን ከመናገር የተቆጠቡ የከተማዋ ነዋሪ ተኩሱ የተቀሰቀሰው ምሽት በመሆኑ ማን በማን ላይ እንደሚተኩስ በግልጽ መናገር ይከብዳል ብለዋል።
እኔ ከወልዲያ ከተማ ነዋሪ ነኝ። የተኩስ ልውውጥ የለም፣ መከላከያም ሌላ አካል ጋር አልገጠመም እና በጨለማ ነው። ጥይት እንደማን ዝም ብሎ ይተኮሳል? በተለያየ አቅጣጫ ነው የሚተኮሰው፣ ማንነቱ አይታወቅም። ነገር ግን በተባራሪ ጥይት በጣም ቢያ የሆነች 2 ህፃን ይዛ ፒያሳ ደብረ ገሊላ ወልዲያ ከተማ ላይ ከልጆቿ ፊት እንደተመታትና እንደሞተች ይህንን እንደ ማንኛውም እንደ ወልዲያ ከተማ ህዝብ ሰምቻለሁኝ።
የወልዲያ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ኃላፊ አስናቀች ኃይሌም የተኩስ ድምጽ ተሰማ እንጂ በሁለት ወገን መካከል የተደረገ የተኩስ ልውውጥ አልነበረም ብለዋል። ይሁን እንጂ ኃላፊዋ ከመንግስት የጸ የጸጥታ ኃይሎችም ጉዳት የደረሰባቸው እንዳሉና ሁለት ሰዎች መሞታቸውን አረጋግጠዋል።
ከትላንት ወዲያ መጠነኛ የሆነ ግጭት ነበረ። የተኩስ ድምጽ ተሰማ። ከሁለት ከሶስት ሰዓት የተኩስ ድምጽ በኋላ ተኩስ ፈርቷል። የተኩስ ልውውጥ አይደለም፣ ተኩስ ነው የተሰማው። በዚህ ተኩስ መካከል ሁለት ሰዎች ህይወት አልፏል። መንገድ ዳር በቀሎ በመጥረስ ላይ የነበረች ሴትና አንድ ደግሞ ከየት አካባቢ እንደሆነ በውል ያልታወቀ ልጅ እሱ ላይ ነው ጉዳት የደረሰው። ሁለት የሚሆኑ የጸጥታ አካላት ቆስለዋል። ድሮን በመንቀሳቀስ ላይ የነበሩ ናቸው።
ካለው የጸጥታ ሁኔታ አንጻር የስሜ መጠቀስ ለአደጋ ያጋልጠኛል ያሉ የወልዲያ ሆስፒታል ባልደረባ ወደ ሆስፒታሉ ህይወታቸው አልፎና ቆስለው የመጡ ስለመኖራቸው ተናግረዋል። ከነዚህም የመንግስት የጸጥታ ኃይሎች እንደሚገኙባቸው ጠቁ
ሲሉት የተወሰኑ የጸጥታ ኃይሎችም የተጎዱበት በታጣቂ ኃይሎቹ በኩል ያለው ምን ያህል እንደሆነ ጉዳቱን ማወቅ አልቻለም። ከፖሊስም የተወሰነ የተመቱ ነበሩ። ሚሊሻዎችም አንድ ሁለት ሚሊሻዎች ለቀብር የተደረሰባቸው ፖሊስ ሁድም የመጣው አንድ ፖሊስ የተመታ ነበረ። ሌላ ሲቪሊያን ሁለት ሰዎች ህይወታቸው ያለፈ አንድ ምዙ የሚሰራና አንዲት ደግሞ የቀን በቀደጊ ተበሶች የምትል አንዲት እናት ህይወቱ ያለፈበት ሁኔታ ነው የነበረው። ሌላ አንድ ወጣት እንደዚሁ ቀለብ ያለ ጉዳት የደረሰበት ሁኔታ ነው የነበረው።
አሁን በጤና ተቋማቸው ውስጥ ህክምና የሚያገኙ ሰዎች አሉ።
ህይወታቸው ያለፉት ኢሚዲየትሊ ወደ ሆስፒታል መጥተው ሲገቡ ኦልሬዲ ህይወታቸው አልፎ ነበረ። እነሱም ዴስክር የሰራንበት ሁኔታ ነው ያለው። ሌላ ሶስት ሰዎች አካባቢ በህክምና የመጡና አይ ቲንክ ሁለቱ ህክምና እያገኙ ያለበት ሁኔታ ነው እኛ ጋር ያለው።
በሌላ በኩል አስተያየታቸውን የሰጡ የከተማ ነዋሪ በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እንደነበር ጠቁመዋል።
የተለያየ ጥይት ክላሽ ያለ ከዛም በከፍ ያለ እንደ አይነት መሳሪያ ብዬ ባልናገርም ማናውቀው በጣም ከፍተኛ የሆነ ጥይት ተኩስ ነበረ። ቤታችንን ዘግተን ነው የተቀመጥነው።
የሞትና የአካል ጉዳት ካስከተለው ክስተት በኋላ ዛሬ በወልዲያ ከተማ ሰላማዊ እንቅስቃሴ መቀጠሉን የመንግስት ኮሚኒኬሽን መምሪያ ኃላፊዋ ጠቁመዋል።
አካባቢው ሰላም ወዳድ እና ችግሮችን ወዳው መቋቋም የሚችል ማህበረሰብ በመሆኑ ምክንያት ዛሬ በጣም በተረጋጋና ሰላማዊ በሆነ መንገድ ያለች ከተማ ለመሆኑ ለምሳሌ ዛሬ ለማሳያ በ2015 በጀት ዓመት ሰሩ መሰረተ ልማቶችም ከ62 ሚሊዮን ብር በላይ ምረቃን እያካሄደ ነው። ያን ያክል ማህበራዊ ሚዲያው እንደሚያባብሰው እና ችግሮች በዛ መንገድ የተፈጠሩ አይደሉም።
የወልዲያ ከተማ አስተያየት ሰጪ በአካባቢው ለሚስተዋለው የጸጥታ ችግር መፍትሄው ውይይት ነው ብለዋል።
በተለይ የወልዲያ ከተማ ህዝብ በጥይት ተኩስ በስቃይ ያለፈ ህዝብ ነው። ብዙ ግፍ እና መከራ የደረሰበት ህዝብ ነው። አሁን ህዝባችን የጥይት ተኩስ አይደለም የመሳሪያ አይነት በቃ ማየት አይፈልግም። የአማራ ህዝብ ብዙ ጥያቄዎች አሉት ያልተመለሱለት። ለ30 ለ40 ዓመት ገደልበት፣ ፈናቀልበት፣ ሲንኮላሽበት፣ በጨለማ ሲታሰርበት፣ በማንነት ሲገደልበት የነበረ ሁኔታ ነው የነበረው። ስለዚህ እነዚህ ደግሞ በአስቸኳይ እንዲፈቱ ይፈልጋል። በአስቸኳይ ሲፈቱ ደግሞ በሰላማዊ መንገድ በውይይት እንዲሆን ህዝቡም ሌላውም አካል ይፈልጋልን። ከዚህ በዘለለ ጥይት በመተኮስ ህዝብን በመረበሽ የአማራ ጥያቄ መለሳን ተብሎ አይታሰብም። የሚመለከተው የጸጥታ አካል የክልላችን መንግስት ከክልላችን ህዝብ ጋር ችግር አለ ብለው ከወጡ ወንድሞቻችን ጋር በተለይ ከአማራ ፋኖ ጋር ቁጭ ብሎ የመወያየት መፍትሄ ማፈላለግ አለበት።
የመንግስት የጸጥታ ኃይሎች የፋኖ አባላትንና የታጠቁ ኃይሎች በቁጥጥር ስር ለማዋል እያካሄዱት ነው በተባለ እንቅስቃሴ ከቅርብ ጊዜያት ወዲህ በሰሜንና በደቡብ ወሎ አካባቢዎች በሰራዊቱና በታጠቁ ኃይሎች መካከል ተደጋጋሚ የተኩስ ልውውጥ እንደሚካሄድ ለአሜሪካ ድምጽ አስተያየታቸውን የሰጡ የቆቦ ወልዲያና መካነ ሰላም ከተሞች ነዋሪዎች አስታውቀዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ።
መስፍን አራጌን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ ርዕስ ደግሞ ወደ ጋምቤላ ያሻግረናል። በጋምቤላ ክልል በርካቶች የተገደሉበት የብሔር ግጭት የመንግስትን ትኩረት ይሻል ሲል ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንትና ባወጣው መግለጫ ብሔርተኛ ታጣቂ ቡድኖች በልዩ ልዩ የክልሉ ወረዳዎች በፈጸሙት ጥቃት በርካታ ንጹሐን ሰዎች እንደተገደሉ አስታውቋል። በጥቃቱም ሳቢያ የአካል ጉዳት፣ የነዋሪዎች መፈናቀልና የንብረት ውድመት መድረሱንም አመልክቷል። የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ መግለጫውን ተከትሎ ለአሜሪካ ድምጽ በሰጡት ማብራሪያ በወንዞች ሙላት የተነሳ በግጭቱ የተጎዱ ሰዎች ወደ ሕክምና መስጫ ተቋማት ሳይደርሱ በየመንገዱ ሕይወታቸው እንዳለፈም ተናግረዋል። በጋምቤላ ክልል ያለው የጸጥታ ሁኔታ ያደረሰ ካለው ከፍተኛ ጉዳትና የመብቶች ጥሰት አንጻር የመንግስትን ተጨማሪ ትኩረት እንደሚፈልግ ምክትል ኮሚሽነሯ ገልጠዋል። ገብረ ሚካኤል ገብረ መድን ተከታትሎታል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባወጣው መግለጫው ከግንቦት ወር 2015 ዓ.ም ጀምሮ በልዩ ልዩ የጋምቤላ ክልል ወረዳዎች ሲከሰቱ የቆዩ ትጥቃዊ ግጭቶችንና ያስከተሉ ያሉትን የሰብአዊ መብቶች ጥሰት አስመልክቶ ክትትል በማድረግ ላይ እንደሚገኝ አውስቷል። የግጭቱ መነሻ በኢታንግ ልዩ ወረዳ የተፈጠረ አለመግባባት እንደሆነ የጠቀሰው መግለጫው ይህም በፍጥነት ወደ ብሔር ግጭት መሸጋገሩን ያሳያል። በትጥቃዊ ግጭቱ የተለያዩ የብሔር ታጣቂዎች በኢታንግ፣ በጋምቤላና በጎግ ወረዳዎች እንደዚሁም በጋምቤላ ከተማ ብሔር ብሔረሰቦች ተብሎ በሚጠራው አካባቢና በሌሎችም የከተማው ሰፈሮች ላይ በፈጸሟቸው ጥቃቶች አያሌ ንጹሃን መገደላቸውን አመልክቷል። ስለመግለጫው ለአሜሪካ ድምጽ ያብራሩት የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ በግጭቱ የተጎዱት ሰዎች በጊዜ የሕክምና እርዳታ ማግኘት እንዳልቻሉ ተናግረዋል።
በትክክል ምን ያህል ሰው እንደተጎዳ፣ ምን ያህል ንብረት እንደወደመ ለማወቅ በጣም ተቸግረናል። በጸጥታው ሁኔታ ቦታው ላይ ተገኝተው የኛ ባለሙያዎች ማረጋገጥ አልቻሉ። ስለዚህ በሪፖርት የደረሱን ሰዎች መሞታቸውን፣ አንዳንድ አካባቢዎች ሙሉ ለሙሉ በሚባል ሁኔታ እንደወደሙ፣ በዛም ምክንያት ያንን ሁኔታ ለማምለጥ ሰዎች እንደተሰደዱ፣ ጉዳት የደረሰባቸው ሰዎች ወደ ሕክምና ለመምጣት አስቸጋሪ ሆኖባቸው የባሮ ወንዝም ስለሞላ ታጣቂዎችን በአካባቢው ስላሉ እየቆዩ ሲመጡ አንዳንድ ሰዎች መንገድ ላይ ራሱ እየሞቱ እንደሆኑ ሪፖርት ደርሶናል። ያንን ሁኔታ ግን ቦታው ላይ ተገኝተን ለማረጋገጥ አልቻለም። ስለዚህ በቁጥር ደረጃ ልነግርህ የምችለው ነገር የለኝም።
የሚመለከታቸው አካላት በግጭቱ ለተጎዱትና ለተፈናቀሉት ሰዎች አስቸኳይ እርዳታ እንዲያደርሱም ራኬብ መሰለ አሳስበዋል።
አሁን ባለው ሁኔታ ክረምትን ስለሆነ መንገዶች አስቸጋሪዎች ናቸው። የተጎዱ ሰዎች ራሱ ወደ ሕክምና ለመምጣት በጣም ጊዜ የፈጀባቸው ስለሆነ አስቸኳይ የሕክምና ድጋፍ እንዲሰጣቸው፣ እንዲሁም ደግሞ በግጭቱ ምክንያት ከመኖሪያ አካባቢያቸው የተፈናቀሉ ሰዎችን ሰብአዊ ድጋፍ እንዲሰጣቸው ነው ምክረ ሀሳብ ያቀረብ ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን የግጭቱ ተሳታፊዎች የኑዌር ብሔረሰብ ታጣቂዎች፣ የአኙዋ ብሔረሰብ ታጣቂዎች፣ ከደቡብ ሱዳን የመጡ የታጠቁ ኃይሎችና በአንዳንድ የስደተኛ ካምፖች ውስጥ ይኖራሉ የተባሉ ግለሰቦች እንደሆኑ በመግለጫው ዘርዝረዋል። ባሳለፍነው ሳምንት መጨረሻ ላይ በክልሉ ከተቀሰቀሰው ግጭት ጋር በተገናኘ ፒኖ በተባለ ቀበሌ 29 ሰዎች እንደተገደሉ አንድ የአካባቢውን ተወላጅ ጠቅሰን መዘገባችን ይታወሳል። ስለዚሁ ግጭት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤም በኢታንግ ልዩ ወረዳ ፒኖ በተባለ ቀበሌ የተፈጸመው ጥቃት ብዙዎችን ለህልፈተ ህይወትና ለአካል ጉዳት ከመዳረጉም በላይ የቤቶች ቃጠሎን፣ የንብረት ውድመትንና የነዋሪዎች መፈናቀልን እንዳስከተለ አትቷል። ቀደም ሲል የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሰጠው አስተያየትም በኢታንግ ልዩ ወረዳ የተጀመረው ግጭት የብሔር መልክ ይዞ ወደ ተለያዩ አካባቢዎች እንደተዛመተና በዚህም አያሌ ሰዎች መገደላቸውን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ በአሁኑ ጊዜ ከፌዴራልና ከሀገር መከላከያ ሰራዊት የተውጣጣ ኃይል ከክልሉ የጸጥታ ኃይሎች ጋር በጋምቤላ ክልል እንደተሰማራ አመልክቷል። ይኸው እርምጃ የክልሉን የጸጥታ ሁኔታ በተወሰነ መልኩ እንዳረጋጋውም ገልጿል። ችግሩ ግን ስር በመስደዱ ዘላቂ መፍትሄ እንደሚያስፈልገው ምክትል ዋና ኮሚሽነሯ ራኬብ መሰለ ያመለክታሉ።
ዘላቂ መፍትሄ የሚፈልጉ ጥያቄዎች አሉ። በተለይ በሁለቱ ብሔሮች መካከል ያለው ግንኙነት ዘላቂ መፍትሄ ይፈልጋል። እንዲሁም ደግሞ ከደቡብ ሱዳንም የሚመጡ ታጣቂዎች አሉ። በስደተኞች ሁኔታና በተቀባይ ማህበረሰብ መካከል ያለውን ግንኙነት በየጊዜው ከፍ ዝቅ እያለ የተወሰኑ ጉዳቶችን፣ ሰዎችን ህይወት የሚያሳጣ አይነት ግጭቶች ላይ የሚያድርግ ስለሆነ ያ ዘላቂ መፍትሄ ካልተሰጠው አሁንም እያገረሸ የሰዎችን ህይወት እያጠፋ እየሄደ ስለሆነ ይሄ ዘላቂ መፍትሄ እንዲገኝለት ችግሩን ከመጀመሪያው ጀምሮ ለመፍታት በመሞከር ዘላቂ መፍትሄ የሚያስፈልገው ለዛ ነው። ካልሆነ ጊዜውን እየጠበቀ እያገረሸ ሰዎች ይሞታሉ፣ ሰዎች ይሰደዳሉ፣ አንዳንድ ከተሞች ላይ ጉዳት ይደርሳል።
ከሐምሌ 12 ቀን 2015 ዓ.ም ጀምሮ የክልሉ መንግስት የሰዓት እላፊ ገደብ መጣሉን በመግለጫው የጠቀሰው ኮሚሽኑ አፈጻጸሙ ግን ነዋሪዎችን ለተጨማሪ የሰብአዊ መብቶች ጥሰት እንዳይዳርግ ጥንቃቄ እንደሚሻው ያሳስባል። በኮሚሽኑ መግለጫ የተጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ችግሩን ለመፍታት ከነዋሪዎች፣ ከስደተኞች፣ ከተቀባይ ማህበረሰብ ተወካዮች፣ ከፌደራልና ከክልሉ የጸጥታ ኃይሎች እንደዚሁም በስደተኞች አያያዝ ላይ ከሚሰሩ ሀገራዊና ዓለም አቀፍ ተቋማት የተውጣጣ ጊዜያዊ አስተባባሪ የሥራ ቡድን ማዋቀር ከፍተኛ ጠቀሜታ እንደሚኖረው ገልጿል። አሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በትግራይ ክልል ያደጋ ስጋት አመራር
ገብረ ሚካኤልን አመሰግናለሁ። ለገጠመው የቴክኒክ ችግር ይቅርታ እንጠይቃለን። አሁን ወደ ተከታዩ ዘገባ ስናልፍ ወደ ትግራይ የሚወስደን ይሆናል። በትግራይ ክልል ከ1000 በላይ ሰዎች በረሃብ እንደሞቱ ተገልጧል። በትግራይ ክልል ባለፉት 3 ወራት የሰብአዊ እርዳታ ምግብ በመቋረጡ ከ1000 በላይ ሰዎች በረሃብ እንደሞቱ የክልል አደጋ ስጋትና አመራር ኮሚሽን አስታውቋል። በተለይ ከ5 ዓመት በታች የሆኑ ህጻናትና የእድሜ ባለጸጋ አረጋውያን ይበልጥ እየተጎዱ በመሆኑ ከወራት በፊት የተቋረጠው እርዳታ ዳግም እንዲጀመር የኢትዮጵያ ሰብአዊ መብት ኮሚሽን አሳስቧል። ከዚሁ ጋር በተያያዘ ተፈናቃዮች እየደረሰባቸው ያለው ሰብአዊ ቀውስ በከፍተኛ ሁኔታ እየተባባሰ እንደሆነም ኮሚሽኑ ገልጧል። ሙልጌታ አጽብሃ ጉዳዩን ተከታትሎ ተከታዩን አድርሶናል።
በትግራይ ክልል ያደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለአሜሪካ ድምጽ በሰጡት ማብራሪያ በክልሉ የእርዳታ ህል ለተረጂዎች ማዳረስ በይፋ ከተቋረጠ 90 ቀናት ተቆጥሯል። በዚህም በተለይ በተፈናቃይ ማዕከላት የሚገኙ ህጻናት፣ አረጋውያንና ስር ሰደድ በሽታ ያለባቸው ሰዎች በከፍተኛ ደረጃ እየተጎዱ መሆናቸው ገልጸዋል።
ሲዩዚውን ቅድም ያለውና ግልጽና ምጽያና
በ21ኛው ክፍለ ዘመን ሆነንም ሰዎች በረሃብ እየሞቱ ናቸው። ይሄንን ከዚህ ቀደምም ገልጸናል። መረጃዎች ከተለያዩ አካባቢዎች፣ ከተፈናቃይ አስተባባሪዎች፣ ከዘኖችና ወረዳዎች አመራሮች በየጊዜው እየመጣ ነው። መቼ ሞቱ፣ የት አካባቢ፣ እድሜያቸውስ የሚሉ ሁሉንም የሚገልጽ መረጃ እየላኩልን ነው። እስካሁን ድረስ የሞቱት ሰዎች ቁጥር 1000 አልፏል። አሁንም ቁጥሩ በየቀኑ እየጨመረ ነው ያለው። ዓለም አቀፉ ማህበረሰብ ይህን ተረድቶ ሊያግዘን ይገባል።
የተፈናቀሉ ሰዎች ለመርዳት የአካባቢው ማህበረሰብ እገዛ ያደርግ እንደነበር የተናገሩት አቶ ገብረ እግዚአብሔር በአሁኑ ጊዜ ግን ነዋሪው ህዝብም ችግር ውስጥ እንዳለ ገልጸዋል። እርዳታ ሰጪ ተቋማት በሚፈልጉት መልኩ ተረጂዎች የመለየት ሥራ እያጠናቀቁ መሆኑን የገለጹት አቶ ገብረ እግዚአብሔር ሆኖም እርዳታው እስካሁን ባለመጀመሩ በተለይ ተፈናቃዮች በአስከፊ ሁኔታ እንደሚገኙ ተናግረዋል። ተመዝብሯል የተባለው የእርዳታ ህል ምርመራ በማካሄድ ጎን ለጎን የህይወት አድን ሥራ መፈጸም አለበት ሲሉ አቶ ገብረ እግዚአብሔር ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ በበኩሉም ከፍተኛ የሀገር ውስጥ ተፈናቃዮች በሚገኙባቸው የአፋር፣ አማራ፣ ቤንሻንጉል፣ ኦሮሚያ፣ ደቡብ ብሔር ብሔረሰቦችና ትግራይ ክልሎች እየተባባሰ የመጣው የሰብአዊ ቀውስ በእጅጉ አሳሳቢ መሆኑ ገልጿል። ኮሚሽኑ በቅርቡ ይፋ ባደረገው ሪፖርት ለተፈናቃዮችና ለተፈናቃይ ተቀባይ ማህበረሰቦች ሲቀርብ የነበረው ሰብአዊ እርዳታ ባለፉት ወራት መቀነሱ በእነዚህ ክልሎች ያለውን ሰብአዊ ቀውስ በከፍተኛ ሁኔታ እንዲባባስ አድርጓል ብሏል። ኢሰመኮ በትግራይ ክልል ምርመራ እያካሄደ መሆኑ ገልጾ በዚህም ተፈናቃዮችና ለተፈናቃይ ተቀባይ ማህበረሰቦች ከ4 እስከ 7 ወራት ለቆየ ጊዜ ሰብአዊ እርዳታ ያለ ማግኔታቸውና በዚህም ቀደም ብሎ የነበረው የሰብአዊ ቀውስ በከፍተኛ ሁኔታ የተባባሰ መሆኑ አስታውቋል። በኮሚሽኑ የክትትልና የምርመራ ዳይሬክተር ሰላማዊት ግርማይ በሰጡት ማብራሪያ ለሰብአዊ መብቶች ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎች በተለይ እድሜያቸው ከ5 ዓመት በታች የሆኑ ህጻናትና አረጋውያን በከፍተኛ ሁኔታ ተጎጂ መሆናቸው ተናግረዋል። በተመጣጠነ ምግብ እጥረትና ለመከላከል በሚቻሉ በሽታዎች የሞቱ ሰዎች መኖራቸው የገለጹት ዳይሬክተሯ የሞቱ ሰዎች ቁጥር ግን አልጠቀሱም።
ከሰብአዊ እርዳታ መቋረጥ ጋር ተገናኝቶ በተለይ በተፈናቃዮች ካምፖች እንዲሁም ደግሞ ያነዛን ተፈናቃዮች የሚቀበሉ የተለያዩ ማህበረሰብ ክፍሎች በተለይ ደግሞ የተለያየ መብት ተጋላጭ የሆኑ ወይም ልዩ ድጋፍ የሚፈልጉ የምንላቸው እነዚህ ህጻናት፣ አረጋውያን በጣም ከፍተኛ ለሆነ የሀያዊ የተለያየ ችግሮች በመጋለጣቸው ምክንያት እስከ ሞት እልፈት የሚሆኑ ችግሮች አጋጣሚዎች እንዳሉ በዚህ ማረጋገጥ ይችላል። ስለዚህ ከተለያዩ ከህክምና ተቋማትም እንደዚሁም ደግሞ በአካል በመገኘት ባለሙያዎቻችን በተፈናቃይ ካምፖች ውስጥ በመገኘት የተለያዩ መረጃዎች ሰብስበዋል። ነገር ግን አሁንም ክትትሉና ምርመራ ሂደት ላይ ስለሆነ ቁጥሩን መግለጽ አንችልም። ነገር ግን በዚህ ያው ችግሩ ግን አሳሳቢ እንደሆነና በጣም ከፍተኛ ችግር እንዳለ ግን መታዘብ ችለናል። ማረግናቸው ክትትሎች
እርዳታው ለተገቢው የህብረተሰብ ክፍል በአግባቡ መድረሱን ለማረጋገጥ የሚያስችሉ ዝግጅቶችን በፍጥነት እንዲጠናቀቅ ያሳሰበው ኮሚሽኑ መንግስትና እርዳታ ሰጪ ተቋማት ወቅቱን የጠበቀና ልዩ ፍላጎቶች ያሏቸው ወይም ለመብቶች ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎች ፍላጎትን ታሳቢ ያደረገ የሰብአዊ ድጋፍ በፍጥነት መልሰው እንዲጀመሩ አሳስቧል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታ ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ተከታዩ ርዕስ እንሻገር። ወደ ኦሮሚያ ነው የሚያዘልቀን። በፍርድ ቤት ነጻ ቢባሉም አሁንም ድረስ ታስረው የሚገኙ የኦሮሞ ነጻነት ግንባር ኦነግ አመራሮች እንዲለቀቁ ሲል ሂዩማን ራይትስ ዋች ጠየቀ። በኦሮሚያ ክልል በስር ላይ የሚገኙት የኦነግ አመራሮች እንዲለቀቁ ሂዩማን ራይትስ ዋች ጠይቋል። ፍርድ ቤት ሰባቱ የፓርቲው አመራሮች በነጻ እንዲሰናበቱ ውሳኔ ቢያስተላልፍም ፖሊስ ከእስር አለመልቀቁን የገለጹት የድርጅቱ የአፍሪካ ቢሮ ጉዳዮች ዲሬክተር ላቲሺያ ባይደር በኢትዮጵያ የፍትህ ስርዓቱ ጥያቄ ውስጥ ስለመሆኑ ማሳያ ነው ብለዋል። በሌላ በኩል ፍርድ ቤት ነጻ ብሎ ያሰናበታቸው እስረኞች ከእስር ለማስለቀቅ ያደረጉት የተለያየ ጥረት እንዳልተሳካላቸው የተከሳሾች ጠበቃ አመልክተዋል። በጉዳዩ ላይ ከመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዝርዝሩ ገልሞ ዳዊት።
የሂዩማን ራይትስ ዎች የአፍሪካ ጉዳይ ቢሮ ምክትል ኃላፊ ላቲሺያ ባይደር አሁን ሪፖርቱን ስላወጡት ምክንያት ሲገልጹ በእስር ላይ የሚገኙት ሰባቱ የኦነግ አመራሮች ላለፉት 3 ዓመታት ያሉበትን ሁኔታ ለማሳወቅ እንደሆነ ተናግረዋል።
Well basically what we looked into was
እነዚህ ሰዎች የታሰሩት በሰኔ ወር 2020 አካባቢ ነው። እኛም ልዩ ትኩረት የሰጠነው የሰዎቹ ፍትህ የማግኘት መብት በመጣሱ ላይ ነው። የሰዎቹ ክስ ቢለያይ መታወቂያ ያለበት ትልቁ ነገር ፍርድ ቤት በነጻ እንዲለቀቁ ወስኖ አስተናብቷቸዋል። ስለዚህ መንግስት ህጉን አክብሮ ሰዎችን መልቀቅ ይኖርበታል። በተጨማሪም በቁጥጥር ስር ከዋሉ በኋላ የጤና መታወቂያ የገጠማቸው ስላሉ የሀገሪቱ ባለስልጣናት ሰዎችን በፍጥነት መልቀቅ አለባቸው።
መንግስት እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት የአገሪቱን የፍትህ ስርዓት እንዳሻሻለ መግለጹ ያወሳው ሂዩማን ራይትስ ዎች ይሁንና አሁን በቦታው ላይ ያለው ሁኔታ አሁንም በኢትዮጵያ የጅምላ እስር እንደሚፈጸም በፖለቲካ አመለካከታቸው ምክንያት የሚታሰሩና ክስም የሚመሰረትባቸው ሰዎች መኖራቸውን እንደሆነ ገልጿል።
I mean we saw a period in the first months of the Abiy government.
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ ብዙ ሰዎች ከእስር ተለቀው እንደነበር፣ ነገር ግን በ2019 በኦሮሚያ ክልል በተለይ በምዕራብ ኦሮሚያ ከትግራይ ክልል ታጣቂም ጋር በነበረው ግጭት በመጀመሪያ በትግራይ ቀጥሎ በአማራ ክልል በተለይ ደግሞ በቅርቡ በተስፋፋው ግጭት ያየነው ሰዎች በጅምላ ሲታሰሩ ነው። ከነዚህ ሰዎች ሁኔታ የምንረዳው የሀገሪቱ ፍርድ ቤት ነጻ ቢልህም በኢትዮጵያ ነጻ መሆን አይቻልም የሚል ድምዳሜ ነው።
አቶ ቱሊ ባይሳ በቡራዩ በእስር ላይ ለሚገኙት ለሰባቱ የኦሮሞ ነጻነት ግንባር አመራር አባላት ጠበቃ ናቸው።
ያሉበት ቦታ ቡራዩ ከተማ በሚገኝ ፖሊስ ጣቢያ ውስጥ ነው ታስረው የሚገኙት። ከዛ በፊት የተለያዩ ቦታዎች ላይ ታስሮ ሲንገላቱ ነበረው። አሁን ያሉበት ሁኔታ መንግስት ለነዚህ ሰዎች ምንም አይነት በጀት የለውም። የምግብ ልብስ፣ የጤና ሁኔታቸውን አይከታተልም። እዛ ፍተኛ ችግር ውስጥ ነው ያሉት። በተለይ ከነሳ ያና የተባለ አመራር ሲገባ እንግዲህ ወይም ሲታሰር ጤነኛ ነበር ሁሉም ሰው። አሁን የኛው ከነሳያና በዊልቸር ነው የሚሄደው። በጣም ከፍተኛ ህመምና ከፍተኛ ስቃይ ውስጥ ነው ያለው። ሌሎቹም ለተለያየ በሽታ ተዳርገው ከፍተኛ የጤና እክል ገጥሟቸው በችግር ላይ ነው ያሉት ማለት ነው። እነዚህ ሰዎች እንዲፈቱ ከፌደራል ፍትህ ሚኒስቴር እስከ ኦሮሚያ ፖሊስ ኮሚሽን፣ ኦሮሚያ ፍትህ ቢሮ ኦሮሚያ ፕሬዝዳንት ቢሮ እስከ ጠቅላይ ሚኒስትሩ ቢሮ ድረስ በደብዳቤ ለማስገባት ሞክረናል። እነሱ አልተቀበሉም። ሂውማን ራይትስ ኮሚሽን ጋር ማስገባናል። ሁሉም ሰው እነዚህን ወረቀቶች ወይም የፍርድ ቤቱን ውሳኔዎች እና የአቃቤ ሕጉን ብይን ከተቀበሉ በኋላ ጠራቸዋለን፣ ምላሽ እንሰጣቸዋለን ብለው ስልካችንን ከወሰዱ በኋላ ማንም ምላሽ ሊሰጠን አልፈለገም። ቤተሰቦቻቸውም ይህን ጉዳይ ቢከታተሉም ሰሚ አጥተው እነዚህ ሰዎች እንግዲህ ከሶስት ዓመት በላይ ታስረው ነው የሚገኙት ማለት ነው።
የሂውማን ራይትስ ዎች የአፍሪካ ጉዳይ ቢሮ ምክትል ኃላፊ ላቴሻ ባይደር ሂውማን ራይትስ ዎችን ጨምሮ ሌሎችም የሰብአዊ መብቶች ተሟጋቾች ድርጅቶች ስለ እነዚህ ሰዎች መንግስትን ቢጠይቁም እስካሁን ምላሽ እንዳላገኙ ገልጸዋል። የአሜሪካ ድምጽ ስለ ሂውማን ራይትስ ዎች ሪፖርትና በቡራዩ ከተማ በፖሊስ ጣቢያ በእስር ላይ ስለሚገኙት የኦነግ አመራሮች ከኦሮሚያና ከፌደራሉ መንግስት ባለስልጣናት ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ነገር ግን ባለፈው ሰኔ ታስረው ስለሚገኙት የኦነግ አመራሮች ምላሽ የሰጡት የኦሮሚያ ክልል የፍትህና የሰላም ክላስተር ቢሮ ኃላፊ አቶ ጌታቸው ታምራት ተከታዩም ብሎ ነበር።
ሰው በተለያየ ምክንያት ሊታሰር ይችላል። በዚህም የታሰሩ አሉ። ከተባለው ውጪም በተለያየ ወንጀሎች ሊፈለጉ ስለሚችሉ በአንዱ ቢለቀቁ በሌላ ወንጀል እንዲቆዩ ሊደረጉ ይችላሉ። ሆኖም የኛ አቋም ማንም ሰው ህግን በጠበቀ መልኩ ለፍርድ መቅረብ አለበት። የፍትህ ማሻሻያ ሂደቱም ለዚህ ምላሽ ይሆናል ብለን እናስባለን።
ባለፈው ሰኔ ወር የኢትዮጵያ ሰብአዊ መብት ኮሚሽን ለሶስት ዓመት በእስር ላይ ስላሉት ሰባቱ የኦነግ አመራሮች ጉዳይ ከክልሉ አመራር ጋር ምክክር ለማድረግ እንደሆነ መግለጹ ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጭ ተመልካቾቻችን የሀገር ውስጥ ዜና ዘገባዎችን ነበር የተከታተላችሁት። አሁን ወደ ዓለም አቀፍ ርዕስ ነው የምንሻገረው። ዋሽንግተን በያዝነው ሳምንት እስከዛሬ ከታዩት ሁሉ ከፍተኛ ሆኖ የተመዘገበው የሙቀት መጠን በዚህ ሳምንት በተለያዩ ዓለም ክፍሎችም ይቀጥላል ተብሎ እንደሚጠበቅ ተገለጠ። ሳይንቲስቶች አስከፊውን ወይም ይህን የበረታ የአየር ጠባይ ከአየር ንብረት ለውጥ ጋር ሲያገናኙት የሮማዊ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስ አቡነ ፍራንሲስም የዓለም መሪዎች ይህን የአየር ንብረት ለውጥ እንዲዋጉ ሲሉ አሳስበዋል። የአሜሪካ ድምጿ ቬሮኒካ ባልዴራስ ኤግሌሲያስ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል።
ከስፔን እስከ ሊባኖስና ብሎም አሜሪካ ድረስ በዚህ የበጋ ወቅት የሙቀት መጠኑ ከፍተኛውን ደረጃ አስመዝግቧል። በዓለም የአየር ጠባይ ተከታታይ ተቋማት ሁኔታውን ከዓለም ሙቀት መጨመር ጋር ያይዘውታል። አቡነ ፍራንሲስ በትናንት እሁድ መልእክታቸው የአየር ንብረት ለውጥ በመላው ዓለም በሚገኙ በርካታ ህያዋን ፍጥረታት ላይ ያደረሰውን ችግር ገልጸው ይህን በአፋጣኝ መዋጋት እንደሚገባ ገልጸዋል።
Rinnovo il mio appello.
I renew my appeal to the leaders of the nation.
የብክለት ልቀት መጠንን ለመገደብ ተጨባጭ ነገር እንዲያደርጉ ለዓለም አገሮች ያቀረብኩትን አቤቱታ በድጋሚ አሰማለሁ። እጅግ አጣዳፊ ፈተና በመሆኑ ወደ ጎን የማይተው ሁሉንም ሰው የሚመለከት ነው። የጋራ ቤታችንን እንከላከል።
መኖሪያ ቤት የሌላቸውና እንዲህ ያለውን የአየር ጠባይ ለረጅም ጊዜ ያልተለማመዱ ሰዎች ለአደጋ የተጋለጡ ሊሆኑ ይችላሉ ሲሉ ኤቢሲ ቴሌቪዥን ቃለ መጠይቅ ያደረገላቸው የካሊፎርኒያው ከንቲባ ግሬስ ኤሌና ፓርነር ፓልም ያስጠነቅቃሉ።
ሰውነቶ ከዚህ ከፍተኛ ሙቀት ጋር ያልተለማመደ ከሆነ የሰውነቶ የደም ዝውውር ሊሰናከል ይችላል። አሁን የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቀነስ የሚያስችሉ እርምጃዎችን እየወሰድን መሆናችንን ካላረጋገጥን ይህ እየባሰና እየተባባሰ መሄዱን እናያለን።
የአየር ንብረት ለውጥ ብሔራዊ የደህንነት ስጋት ስለመሆኑ በኤቢሲ ቴሌቪዥን በዚህ ሳምንት በተሰኘው ፕሮግራም ላይ የሪፐብሊካኑ ተወካይ ማይክል መኮል ተጠይቀው ሲመልሱ
የአየር ንብረቱ እየተቀየረ ነው። አካባቢያችሁ ሲደርቅ ታውቃላችሁ። ለምሳሌ አፍሪካ ከጊዜ ወደ ጊዜ ይበልጥ እየደረቀ ነው። ያ ሲሆን ደግሞ ታውቃላችሁ ከፍተኛ ራብ ይነሳል፣ ሽብርተኝነትም ከነዚያው ሁኔታዎች ይነሳል።
ባለፈው ሳምንት በታመቁ ጋዞች ልቀት የታወቁት ቻይናና ዩናይትድ ስቴትስ ችግሩን እንዴት ማስወገድ እንደሚቻል ተነጋግረዋል። ይሁን እንጂ ከዚያ የወጣ ምንም እመርታ የለም። ለውጥ ለማምጣት የተጨበጡ ሙከራዎችን ማድረግ ያስፈልጋል የሚሉት ደግሞ በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ የቀረቡት የዋሽንግተን ክፍለ ግዛት ገዢ ጄን ኤንስሊ ናቸው።
This is a solvable problem, but we need to stop using
ይህ ሊፈታ የሚችል ችግር ነው። ይሁን እንጂ ከቅሪታ አካላት የሚሰሩ የተፈጥሮ ጋዞችን መጠቀም ማቆም አለብን። በሰባዊነት ላይ ለሚደርሰው መጠነ ሰፊ ጥቃት መፍትሄው ይብቻ ነው።
የትንበያ ባለሙያዎች የሙቀት ወጀቦች ለሳምንታት ካልሆነም ለበርካታ ቀናት በተለያዩ የዓለም ክፍሎች ሊቀጥሉ እንደሚችሉ ይገምታሉ።
ክብራትና ክፍራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቀደም ላለው ዘገባ ደረጀ ደስታን አመሰግናለሁ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ሐኪሞን ይጠይቁ። እንግሊዘኛው አጠራር ዲፕሬሽን በአማርኛው ተዛማጅ ትርጉም ደግሞ የመደበት ህመም በመባል የሚታወቀውን በሽታ ለማከም የሚሰጡት መድኃኒቶች ራስን የማጥፋት ዝንባሌ ያባብሳሉ የሚለው አስተያየት ትክክለኛ መሰረት አለው ወይ ሲሉ ነበር የፕሮግራሙ ተከታታይ የሆኑ አንድ አድማጫችን ያደረሱን። ይህን ጥያቄ በተንተርሶ የተሰናዳ ቅንብር ነው። ሐኪሙን ይጠይቁ ለምሽቱ ይዘው የቀረበው ስማቸው እንዳይገለጥ የጠየቁት አድማጫችን በቅርቡ ልጃቸው ህመሙ እንዳለበት በሕክምና ምርመራ ተረጋግጦ መድኃኒት የታዘዘለት መሆኑንም አስረድተዋል። ሙያዊ ትንታኔውን እንዲሰጡን የዘወትር ደንበኛችንን ፕሮፌሰር ዮናስ እንዳለገዳ ባሮ ዩኒቨርሲቲ የሕክምና ተቋም የአንጎልና የነርቭ ሕክምና ተመራማሪ ናቸው። ለጥያቄዎቹ ጋብዘናቸዋል። ወደ ምልልሳችን ልሰዳቸው። ፕሮፌሰር ዮናስ ላለፉት በርካታ አመታት የአንጎል ጤንነትን አስመልክቶ ከአድማጮች ለሚደርሱን ጥያቄዎች ሙያዊ ማብራሪያ በመስጠት ይታወቃሉ። በቅርቡ በድንገተኛ የእሳት አደጋ በወጣትነት እድሜ የሚገኝ የበኩር ልጆን አጥተዋል። ከሀዘን ተመልሰው ነው ዛሬ ከአድማጮች ለደረሱን ጥያቄዎች ሙያዊ ማብራሪያ ለመስጠት ያገኘነው። ስለደረሰበት ሀዘን በጣም አዝናለሁ።
አመሰግናለሁ።
በእንግሊዘኛው አጠራር ዲፕሬሽን ለተባለ ህመም ድብታ የሚታዘዙ መድኃኒቶችን የተመለከተ ነው። ካንዲት እናት የደረሰን ጥያቄ እነኚህ መድኃኒቶች ራስን የማጥፋት ዝንባሌ ወይም ሐሳብ ይጨምራሉ የሚል አስተያየት ሰማለሁ። ልጄ በቅርቡ ይሄ መድኃኒት ታዘዘለታል ይላሉ ስማቸውን እንዳንጠቅስ የጠየቁን እናት። አንዳንዴ እንዲያውም ይህን ሐሳብ ውስጣቸው የሚያጭራል የሚባለው ድረስ መከራከሪያዎችን ሰማለሁ፣ የተጻፉ ነገሮችንም አንብቤያለሁ የሚል ጥያቄ ነው ያቀረቡልን። በርግጥ እነኚህ መድኃኒቶች በሚወስዳቸው ህመምተኛ ላይ እንዲህ አይነት ሐሳብ በአእምሯቸው እንዲከሰት ወይም ደግሞ ከነበራቸውም እንዲባባስ ያደርጋሉ የሚለው አስተሳሰብ ሳይንሳዊ መሰረት ይኖረው ይሆን?
አመሰግናለሁ አሉላ። ኢትዮጵያዊ ቤታችን ያቀረቡት ጥያቄ ሁልጊዜ እዚህም አሜሪካ ነገር ብዙ በሽተኞች ላይ የምንከታተለው ነገር፣ በጥንቃቄ የምናየው ነገር ሁለት የአማርኛ ቃላቶች አሉ። አንደኛው ድብርት የሚባለው ያው በቀን ተቀን ኑሮ ውጣ ውረድ ውስጥ በማንኛውም በኑሮ ሁኔታ መጠነኛ ከፍ ዝቅ የሚል ድብርት ሁሉም ሰው ላይ አለ። ይሄ የኑሮ ሀቅ ምንም ማድረግ አይቻልም። ውጣ የሚባለው ግን ከልክ ያለፈ መብላት፣ መጠጣት፣ መንቀሳቀስ፣ መስራት፣ መተኛት፣ ቤት ውስጥ ምግብ ማብሰል፣ ይህን ሁሉ ማድረግ ያቅታቸዋል። መስራት አይችሉም፣ መማር አይችሉም፣ አንዳንዶቹ ካልጋም መውረድ አይችሉም፣ ገላቸውንም መታጠብ አይፈልጉም፣ እጅ ከወርች ያስራቸዋል እና ከመጠን በላይ ተስፋ ቆርጠው ምንም ነገር ለዚህ ዓለም መፍትሄ የለውም ብለው ነስቡ ሰዎች ያ ከባድ በሽታ ድብታ የሚለው ይታወቃል። እና ሁለቱን ልዩ ተማወቅ ያስፈልጋል። ዋናው እንደዚህ አይነት ሲሆን የድብርት መጠን ብዙ ጊዜ መድኃኒት መስጠት ያስፈልጋል። ግን በወጣቶች፣ በጎልማሳ፣ በሁሉም እድሜ ክልል ውስጥ ሊኖር ይችላል። እነዚህ መድኃኒቶች በእንግሊዝኛው አሶሲዬሽን ማለትም መድኃኒቱን መውሰድ ከጀመሩ በኋላ በተለይ ወጣቶች ላይ ራስን የመግደል ሀሳብ ይጀምራቸዋል የሚል ነገር አሉ ሪፖርቶች። እንግዲህ እነዚህ ሪፖርቶች አሶሲዬሽን ሁለት ነገሮች በአንድ ቦታ ተገኙ ማለት አንዱን መንስኤ ነው ወይ ለማለት ብዙ ማስረጃ ይፈልጋል። የታወቁ የእንግሊዝ ሀገር የስታቲስቲክስ ፕሮፌሰር ብራድፈርድ ሲል ክራይቴሪያ ፎር ኮዜሽን እንዴት ነው አንድ ነገር ለዚህ ጉዳይ ማለት የሚችለው የሚለውን መመዘኛውን ጻፉት ሳቸው ነው።
ፕሮፌሰር ዮናስ ለመሆኑ የዚህ መመዘኛ አሰራር እንዴት ነው? ህሙማኑ ይገጥማቸዋል የሚባለውን አስመልክቶ በዚህ ዙሪያ የተደረጉት ጥናቶች በተጨባጭ ምን ያሳያሉ?
አንድ ነገር ቀድሞ ዲስኮልድ ታይም ሲኩዌንስ ማለትም ነገሩን የፈጠረው ለምሳሌ በመድኃኒት የተነሳ አንድ ውጤት ካለ መድኃኒቱ እንግዲህ መጀመሪያ ይወሰዳል ከዛ ቀጥሎ አንድ አራት አምስት ነገሮች አለ እና በዛ አንጻር ስናይ ይሄ ራስን የመግደል ሀሳብ ይጻፍና የድብርት መድኃኒቶች አንዳንድ ጥናቶች ላይ አብረው ተገኝተዋል። በተለይ ይሄ ሞርታሊቲ የስታቲስቲክስ ቢሮዎች ሪፖርት በሚያደርጉት ነው። ሁለት ነገሮች አንድ ላይ አሉ ማለት አንዱ አንዱን ፈጠረ ማለት አይደለም። ለምሳሌ ያክል ቡና፣ ሲጃራ እና የሳምባ ካንሰር አንድ ላይ ይታያሉ እና ቡና ግን የሳምባ ካንሰርን እንደማያመጣ ማስረጃ የለም። ነገር ግን ሲጃራው ነው ከሳምባ ካንሰር ሊያመጣ እንደሚችል ብዙ ምልክቶች አሉ። ግን ብዙ ጊዜ ሲጃራ ጫሾች ቡና ስለሚጠጡ በዚህ አሶሲዬሽን አብሮ በሚገኝ ነገር ጥናት ላይ አብሮ ይሄዳል እና በእንግሊዝኛው አኒኖሰንት ባይስታንደር በአካባቢው ስለተገኘ እንደው ስኩል እና ማጣራ ሰው አንድ ላይ አብሮ ይሄ ችግር አለ። በዚህኛውም ቢሆን በድብርት መድኃኒት ይመለከት እና ይሄ ራስን ማጥፋት ሀሳብ ከሚለው ግን የሰውነት ስለሆነ በጥንቃቄ እንከታተለዋል።
የሁኔታዎችን መገጣጠም የህሙማኑን መድኃኒቱን መውሰድ እና ራስን የማጥፋት ዝንባሌ አንድ ላይ መኖራቸው የግድ አንዱ ሌላውን የቀሰቀሰ ወይም አንዱ ሌላውን ተከትሎ የመጣ አይደለም። ከዚህም አንጻር መድኃኒቶቹ ህሙማኑን የሚረዱ ያን አይነት ዝንባሌ የሚቀንሱ እንጂ የሚጨምሩ አይደሉም የሚለውን ይዘን፣ ነገር ግን አልፎ አልፎ የታዩ ያን መሰል ዝንባሌዎች ምናልባትም ከመድኃኒቱም ባይሆን ከህመሙ የመጡም ቢሆኑ በዚህ ጊዜ የተለየ ክትትል እናደርጋለን ያሉትን እስኪ የክትትሉን ሁኔታ የክትትሉን ጠባይ ዘርዘር አድርገው ያስረዱን። ምን አይነት ክትትል ነው የሚደረገው? ምንድን ነው የዚህ ክትትል መሰረቱ?
ራስ ማጥፋት መከላከል የሚቻል ችግር ስለሆነ ያንን ለመከላከል ሲባል ይሄን ነገር ከነገሩ ጦምደሩ ጥንቃቄ ይደረግ ይባላል። ሁልጊዜ አንድ ሰው ከፍተኛ የድብርት ያለበት መድኃኒት ሲወስድ ቢያንስ መድኃኒቱ መስራት የሚጀምረው ከአንድ ወር ከስድስት ሳምንት በኋላ ስለሆነ ብዙ ጊዜ ምን መክረው ቢያንስ ከአንድ ወር በኋላ ሰውየው ወይም ሴትየዋን መልሶ ማየት ያስፈልጋል። አንዳንድ ጊዜ ሰው በተለይ በጣም ኃይለኛ ድብርቱ ሲኖር አንድ ሰው ስሜቱን፣ ሀሳቡን መመርመር፣ ውሳኔ መስጠት ይህን ሁሉ ያዛባል እና በጣም ከፍተኛ ድብርት ውስጥ ያለ ሰው ከድብርቱ መውጣት ሲጀምሩ ሀሳባቸውን አጥርቶ ማሰብ ይችላሉ። እንደዚህ እና አለመውና እቅድ አውጥተው እርምጃ ሊወስድ ይችላሉ። ለዚህ አንዱ ቲዮሪ ወይም ንድፈ ሀሳብ ይሄ ነው። ድብርት መድኃኒት ላይ በሚወስድ ሰዎች ላይ ልክ መድኃኒቱ መስራት ሲጀምር ያን ጊዜ ራሳቸውን የመግደል አደጋው ከፍ ይላል።
አድማጭ ተመልካቾቻችን፣ የፕሮግራሙ ተከታታይ የሆኑ ጠያቂያችን በሰነዘሩልን ጥያቄ መነሻነት ከፕሮፌሰር ዮናስ ጋር የጀመርነው ቃለ ምልልስ አልተቋጨም። ከጉዳዩ ጋር ለተያያዙ ሌሎች ጥያቄዎች ፕሮፌሰር ዮናስ የሰጡትን ምላሽ ጨምሮ ሙሉ ምልልሳችንን በድረገጻችንና በፌስቡክ ገጻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን። ለአሁኑ ግን ፕሮፌሰር ዮናስ እንዳለ ገዳን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ተከታዩ ርዕስ ስንሻገር ወደ ድሬዳዋ ነው የሚመልሰን። ፕሮፌሰር ዮናስ ላለፉት በርካታ ዓመታት የአንጎል ጤንነትን አስመልክቶ ከአድማጮች ይከልግ ይቅርታ አሁንም የቴክኒክ ክል ገጥሞን ነበር። ወደ ድሬዳዋ የሚወስደንን ዘገባ እናሰማችሁ። የድሬዳዋ በጎ ፈቃደኞችና ወዳጆች ያቋቋሙት የኩላሊት ትብብር ማዕከል አገልግሎት ጀምሯል። በድሬዳዋ ከተማ አስተዳደር በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች በጎ ፈቃደኞች እንዲሁም ባለሀብቶች በመተባበር ያቋቋሙት የኩላሊት ትብብር ማዕከል ስራ ጀምሯል። የትብብር ማሽኖቹ በድሬዳዋ ከተማ ያለውን የኩላሊት ትብብር ህክምና ጥረት የሚያቃልሉና አገልግሎቱ ተጠቃሚ ለመሆን የሚወጣውን ከፍተኛ ክፍያም የሚያስቀሩ ናቸው ይለናል። ይህንን አቀናብሮ ያደረሰን ዘጋቢያችን አዲስ ቸኮል።
ኗሪነታቸውን በውጭ ሀገር ያደረጉ የድሬዳዋ ተወላጆችና ወዳጆች እንዲሁም የከተማ በጎ ፈቃደኞች በመተባበር ባሰባሰቡት ገንዘብና በባለሀብቶች ቁልፍ አስተዋጽኦ በተገኙት 10 የኩላሊት ትብብር ወይም ዲያሊሲስ ማሽኖች የተቋቋመ ማዕከል በዛሬው ዕለት ተመረቆ ለአገልግሎት ዝግጁ ሆኗል። ማዕከሉ የተቋቋመበት የሳቢያን ሆስፒታል ስራ አስኪያጅ ወይዘሮ መስከረም አሰፋ
22 ታካሚዎች 2 ድንገተኛና 10 በቋሚ ከታተሉ በቀን ውስጥ እናስተናግዳለን ብለን እናስባለን። ይሄ ሲባል እንግዲህ አንድ ዝብ ጮራ ነው፣ አንደኛ አይሲዩ፣ 8ቱ ደግሞ እኛ ጋር ሆነው ማለት ነው። ስለዚህ ወደ 22 ሰው አገልግሎት ወይም ምጥበት ማድረግ እንችላለን።
በድሬዳዋ ከተማ በአንድ የግል ሆስፒታል ብቻ የኩላሊት ትብብር አገልግሎት ሲሰጥ እንደቆየና ይህም ለከተማይቱና ለአካባቢው አገልግሎት ተጠቃሚዎች በቂ እንዳልነበረ ነዋሪዎች ይናገራሉ። ለአገልግሎቱ የሚጠየቀው ክፍያም ከብዙዎች አቅም በላይ እንደሆነ ገልጸዋል። የችግሩን ግዝፈት በመገንዘብ ባለፈው ዓመት በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች እንዲሁም የከተማይቱ በጎ ፈቃደኞች በዋናነት ያስተባበሩት የገቢ ማሰባሰብ ስራ ተሰርቷል።
ባረካ አስፋው ባላለ ህግ ባለሙያና ጠበቃ ነኝ። በሙያዬ የመጀመሪያው የነበረው በንድፈ ሐሳብ ደረጃም ተቀምጦ የነበረው እና ወደ ተግባር የተገባበት የራስ ግብዣን የገቢ ማሰባሰቢያ የራስ ግብዣ በራስቴ አንድ ቲኬት በ10,000 ብር በመሸጥ ነው የተጀመረው። እንግዲህ ካልተሳሳት የዚህ የራስ ግብዣ ላይ የተገኙ በርካታ ስዕሎ የስዕል ጥበቦች ተሸጠዋል፣ ስጦታዎች ተበርክተዋል። እንደገና እያንዳንዱ ሰው 10,000 ብር መንገድ ላይ ቡና እየሸጠች የምትተዳደር ሴት ሳትቀር ለዚህ ዝግጅት መሳካት የትኬቱን 10,000 ብር በመግዛት ስትታደም ነበር። ስለዚህ በአጠቃላይ በወቅቱ ተገኘ የተባለው ገቢ ከ5 ሚሊዮን ብር በላይ ገደማ ነው።
የበጎ ተግባሩ የፈረንሳይ አስተባባሪ ስንታየው አርገውም በውጭ የሚኖሩ የድሬዳዋ ተወላጆች ንቁ ተሳትፎ እንደነበራቸው ትናገራለች።
ሁሉም ዲያስፖራ በውጭ ዓለም ያለ ተሰባስቦ ብዙ ድጋፍ አድርጓል። እኛ የተወሰነ ልጆች መምጣት የምንችል በወቅቱ መተን ነበረ። ወገን ከአሜሪካ ሚጣድሬ ከፈረንሳይ እኔ ከፈረንሳይ መተን ነበረ። ዶሉመር አሜሪካ ሆና ጎፈንድሚ ከፍታ ብዙ ብሮች አሰባስባለች። ቻይኒስቱ ከለንደን ሆኖ በቀጥታ ከኛ ጋር ነበረ። ሁሉም አሁን ስማቸውን ያልጠቀስኳቸው ብዙ ሰዎች አሉ፣ በኢሮፕ በአሜሪካ በሁሉም ሀገር ውጪ የሚኖሩ እዚህም ኢትዮጵያ ውስጥም የሚኖሩ ብዙ ሰዎች ትኬቱን እየገዙ የራት ግብዣውን ራስ ሆቴል ላይ ተደርጎ ብዙ ብሮ ተሰባስቧል እና ዛሬ ደግሞ ይሄንን ለማየት በመብቃቴ ደስ ብሎኛል።
የበጎ ፈቃደኞቹን ተነሳሽነት በማበረታታት ያቋቋሙ ውሃ ፋብሪካ ከ16 ሚሊዮን ብር በላይና የናሽናል ሲሚንቶ ከ6 ሚሊዮን ብር በላይ በመለገስ የኩላሊት ትብብር ማዕከሉ እውን እንዲሆን ከፍተኛ ድጋፍ ማድረጋቸውን ከንቲባ ከድር ጀዋር አስታውቀዋል። በአሁኑ ሰዓት 1000 ጊዜ ትብብር ለማድረግ የሚያስችሉ ቁሳቁሶች ከትብብር ማሽኖቹ ጋር እንደመጡ ሲጠቀስ፣ በአመት ሊከናወን ከታሰበው 8030 ትብብር አንጻር ግን የተጨማሪ ቁሳቁሶች ግዢ ያስፈልጋሉ ተብሏል። ለዚህም በውጭ የሚኖሩ የድሬዳዋ ወዳጆችና ተወላጆች ያሰባሰቡት ከ27,000 ዶላር በላይ ገንዘብ ለዓላማው እንዲውል ከንቲባ ከድርጅዋል ጠይቀዋል። አቶ ከድር አያይዘው በሕክምናው ዘርፍ ድሬዳዋን እየደገፉ ያሉ በውጭ የሚገኙ ማህበራትም አስፈላጊውን ድጋፍ እንዲያደርጉ አመልክተዋል።
1000 ሰው ሊያክም የሚችል ማቴሪያሎች ቀድመን አስገብተናል። ይሄ ማቴሪያል ሳያልቅ ደግሞ አሁንም ደጋጎች ልቦች አሉ፣ ቀል ልቦች አሉ፣ እጃቸውን ደግሞ መዘርጋት የሚፈልጉ አሉ።
የኩላሊት ትብብር ሕክምናው ማዕከሉ የተቋቋመበት የሳቢያን ሆስፒታል የድሬዳዋ አስተዳደር በሚወስነው መሰረት በአነስተኛ ክፍያ አገልግሎት እንደሚሰጥ ስራ አስኪያጇ ወይዘሮ መስከረም ገልጿል። በቀጣይም ከኩላሊት ትብብር በተጨማሪ የኩላሊት ንቅለ ተከላ ሕክምና የሚከናወንበት በአፍሪካ ብቸኛው የሕክምና ተቋም በድሬዳዋ ከተማ ለመክፈት የዲዛይን ስራው እንደተጠናቀቀ ከንቲባው ከድር ጀዋር አስታውቀዋል።
በኢትዮጵያ ውስጥ አይደለም እንደ አፍሪካ ብቸኛ ንቅለ ተከላ ሆስፒታል ለማቋቋም የተጀመረ ፕሮጀክት አለ። ይሄ ፕሮጀክት ደግሞ ወንድማችን ቅድም ከ16 ሚሊዮን ብር በላይ ያወጣው አቶ አውኖ የባለቤቱ ኤልያስ እኛ ቱርክ ድረስ ወስዶን አይተናል። ፕሮጀክቱን እያሰራ ያለው ከግማሽ ሚሊዮን ዶላር በላይ ለዚህ ዲዛይን ድሬዳዋ ውስጥ ለመስራት በንቅነ ተከላ በልብ እንዲሁም በተለያዩ ከባድ አስተዳደር ብቻ አይደለም በሀገር ደረጃ የማይገኘውን ነገሮች እዚህ ለማቋቋም እየሰራ ነው የሚገኘው። እሱ ፈጣሪ ካሳካው በአጭር ጊዜም ያው በሁለት እና ሶስት አመት ውስጥ ሙሉ ለሙሉ መጠናቀቅ የሚችልበት እሱን ደግሞ ወደ ተግባር የምንለውጠው መሆኑን በዚሁ አጋጣሚ ላረጋግጥላችሁ ፈልጋለሁ።
በኢትዮጵያ የኩላሊት ህጥበት አገልግሎት የሚሰጡ ተቋማት 35 እንደደረሱ ከአመት በፊት የተካሄደ ጥናት ያመለክታል። በሀገሪቱ ተላላፊ ያልሆኑት የደም ግፊትና የስኳር በሽታ መስፋፋት ብዙዎችን የኩላሊት ስራ ማቆም የመዳከም እንዳስከተለባቸው በጥናቱ ተገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾች አሁን ሳምንታዊ ስፖርት በኬኔዲ አባተ።
ጠቅላይ ሚኒስትር አብይ አህመድ ትራንት ሐምሌ 17 የአትሌት አበበ ቢቂላን መታሰቢያ ምስለ ቅርጽ በሮማ ኑረዋል። በጣሊያን በተካሄደው ዓለም አቀፍ የልማትና የፍልሰት ኮንፈረንስ ላይ የታደሙት ጠቅላይ ሚኒስትሩ ለኮንፈረንሱ ባቀኑበት አጋጣሚ ነው በሮም ያኖሩትን የአትሌት አበበ መታሰቢያ የከፈቱት። ይህን ተከትሎ ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሑፍ ሻምበል አበበ ቢቂላ የሀገር ኩራት ምንጭና ፈርጥ ነው ብለዋል። በዓለም አቀፍ መድረክ ላይ ለዘመናት የኢትዮጵያን ስም ያስነሳና ለአፍሪካውያን አትሌቶች በር የከፈተ እንቁ ሯጭ ነው ሲሉም ገልጸውታል። አትሌቱ በጣሊያን ሮም ከተማ በስሙ የተሰየመ ጎዳና እንዳለውም ያስታወሱት ጠቅላይ ሚኒስትሩ ዛሬ በስፍራው የእርሱን ማስታወሻ አኑረናል ብለዋል። ከ63 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1960ው የሮም ኦሎምፒክ በባዶ እግሩ ሮጦ የማራቶን ወርቅ ሜዳሊያን ያሸነፈው አትሌት አበበ ቢቂላ የመጀመሪያው ጥቁር አፍሪካዊ የኦሎምፒክ አሸናፊ ነው። በቀጣዩ የቶኪዮ ኦሎምፒክ ደግሞ ሁለተኛ የወርቅ ሜዳሊያውን ማሸነፍ ከመቻሉም በላይ በሁለቱም የማራቶን ድሎቹ የዓለም ክብረ ወሰንን ማሻሻሉ ይታወቃል። ዘጠነኛው የፊፋ የሴቶች ዓለም ዋንጫ ከአስተናጋጆቹ አንዷ በሆነችው ኒውዚላንድና በኖርዌይ መካከል ሐሙስ ለት በተካሄደው የመክፈቻ ጨዋታ ተጀምሯል። በኦክላንድ ከተማ በሚገኘው ኤደን ፓርክ ስታዲየም ከ42000 በላይ ተመልካቾች በተገኙበት የተደረገውን የመክፈቻውን ጨዋታ ኒውዚላንድ 1-0 አሸንፋለች። ይህም በዓለም አቀፍ መድረክ የመጀመሪያ ድሏ ሆኖ ተመዝግቧል። ከመክፈቻ ስነ ስርዓቱ አስቀድሞ ጠዋት ላይ በከተማዋ አንድ ታጣቂ በፈጸመው ጥቃት ሁለት ሰዎች ገደላቸውና 6 ሰዎች መቁሰላቸው ታውቋል። ይህም በጨዋታው መክፈቻ ላይ ጥላውን ያጠላ ሲሆን ፖሊስ በወሰደው እርምጃ ታጣቂውም ህይወቱን አጥቷል። የኒውዚላንድ ጠቅላይ ሚኒስትር ክሪስ ሂፕኪንስ ጥቃቱን የፈጸመው የ24 ዓመት ወጣት የፖለቲካ ወይም የሪዮት ዓለም ፍላጎት ያለው ስለመሆን አለመሆኑ የሚታወቅ ነገር የለም ብለዋል። ሆኖም ጠቅላይ ሚኒስትሩ የዓለም ዋንጫው የመክፈቻ ስነ ስርዓት በተያዘለት መርሃ ግብር መሰረት እንደሚካሄድ ለፊፋ ያረጋገጡ ሲሆን ስነ ስርዓቱም ማምሻውን በድምቀት ተካሂዷል። የ2023ቱ የሴቶች ዓለም ዋንጫ ጣምራ አስተናጋጇ አውስትራሊያም አየርላንድን 1-0 በሆነ ተመሳሳይ ውጤት አሸንፋለች። በቀጣዮቹ ቀናት በተካሄዱ ሌሎች ጨዋታዎች ስዊዘርላንድ ፊሊፒንስን 2-0፣ ስፔን ኮስታሪካን 3-0፣ ጃፓን ዛምቢያን 5-0፣ እንግሊዝ ሃይቲን፣ ዴንማርክ ደግሞ ቻይናን በተመሳሳይ 1-0፣ ያለፈው የዓለም ዋንጫ ባለቤት ዩናይትድ ስቴትስ ቪየትናምን 3-0 አሸንፈዋል። ኔዘርላንድስ ስዊድንና ጣሊያንም ተጋጣሚዎቻቸውን የረቱ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከተካሄዱ ጨዋታዎች መካከል ናይጄሪያ ከካናዳ እንዲሁም ፈረንሳይ ከጃማይካ ያለምንም ግብ በአቻ ውጤት ተለያይተዋል። በአውስትራሊያና በኒውዚላንድ አስተናጋጅነት የሚካሄደው ውድድሩ ከተጀመረበት ጊዜ አንስቶ የአንድ ወር ቆይታ የሚኖረው ነው። በ8 ምድቦች የተከፈሉ 32 ሀገራት በውድድሩ የሚሳተፉ ሲሆን የተሳታፊ ሀገራት ቁጥር ከ24 ወደ 32 ከፍ ብሎ እንዲሁም በሁለት ሀገራት አስተናጋጅነት የሚካሄድ የመጀመሪያው የፊፋ የሴቶች ዓለም ዋንጫ ነው። ትላንት በለንደን በተካሄደ የዳይመንድ ሊግ የ5000 ሜትር ውድድር አትሌት ጉዳፍ ጸጋይ የራስዋን ምርጥ ሰዓት በማስመዝገብ ጭምር አሸንፋለች። ጉዳፍ ርቀቱን ለማጠናቀቅ 14 ደቂቃ ከ12.29 ሰከንድ የፈጀባት ሲሆን ኬንያዊቷ ቢትሪስ ጂቤትና ኔዘርላንዳዊቷ ሲፈን ሃሰን በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። አርብ ዕለት በሞናኮ በተካሄደ የወንዶች 5000 ሜትር ዳይመንድ ሊግ ውድድር ደግሞ ኢትዮጵያውያን አትሌቶች አጎስ ገብረህይወት፣ በሪሁ አረጋዊና ጥላሁን ኃይሌ ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸንፈዋል። በውድድሩ ሶስቱም አትሌቶች የራሳቸውን ምርጥ ሰዓት አስመዝግበዋል። በዚሁ በፈረንሳይ ሞናኮ ኬንያዊቷ ፌስ ኪፕየጎን በ50 ቀናት ውስጥ ሶስተኛ ክብረ ወሰን በማስመዝገብ በስፖርቱ ያላትን ኃያልነት ማስመስከሯን ቀጥላለች። አትሌቷ በአንድ ማይል ርቀት የዳይመንድ ሊግ ውድድር ክብረ ወሰን በመያዝ አሸንፋለች። ርቀቱን 4 ደቂቃ ከ07.64 ሰከንድ ያጠናቀቀችው ኪፕየጎን ከ4 ዓመት በፊት በሲፈን ሃሰን የተያዘውን የርቀቱን